አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ዝግጅታችንን እናቀርባለን። በሃማ ቱማ በእንግሊዝኛ ቋንቋ ተደርሶ በህይወት ታደሰ የተተረጎመውን የሶሻሊስቱ ጠንቋይ ጉዳይ መጽሐፍ ትረካ ሁለት ምዕራፎችን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሃማ ቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት
Thank you.
የተፈራደሩ መዝገብ ታላቅ ተስፋ ማሳደር በስተመጨረሻ ሰዎችን በስጭት ላይ ይጥላል። በተለይም ኢትዮጵያ ውስጥ ወላጆቻችን ነገሮች ያሉበትን ነባራዊ ሁኔታ የሚቀበሉ ሰዎች በመሆናቸው ከመጀመሪያውም ትላልቅ ነገሮች እንዳንመኝ ያስተምሩናል። የቆጡን አወርድ ብላ የብብቷን ጣለች ይሉናል። ያባባሉ ትርጉም ምንድነው? ያለህን ይዘህ በርካታ ኑር ነው። ተጨማሪ በፈለክ ቁጥር ያለችህንም ትንሽ ነገር የምትታጣበት እድል ይጨምራል። ይህም ሆኖ አሁንም የላቀ ምኞት ያላቸውን ሰዎች እናወጣለን። በርግጥ እነኚህ ከሚሊዮኖች መካከል በጣት የሚቆጠሩና ያልተለመዱ ናቸው። ይሁን እንጂ ያለህን አጥብቀህ ለመያዝ ሞክር የሚለው ማንም ላይ ልዩነት ሳይደረግ ለሁሉም ተግባራዊ የሚሆን ቋሚ ትዕዛዝ ነው። ለዚህም ነው ተቃውሞ እያጋጠመው እንኳን መንግስት ራሱን ለመጠበቅ የሚያደርገውን የጥረት መጠን ሲያይ ኢትዮጵያዊ የሚደነቀው። ወይም ደግሞ እንበልና ታላቁን ሊቀመንበር እንውሰድ። በርካታ የቅርብ ጓደኞቻቸውን አጥፍተዋል። በፍጥነት የሚለዋወጡ ወዳጅነቶችን ፈጥረዋል። በህዝቡ ላይ ሽብርና ጭፍጨፋዎችን አዘዋል። የአገሪቱን ሉዓላዊነት ከፍተኛ ዋጋ ላቀረበ ተጫራጭ ሽጠዋል። በአሁኑ ጨረታም ያሸነፈችው ሊቀመንበሩ በአሁኑ ሰዓት ከምንም ነገር በላይ የሚፈልጉትን ነገር የጦር መሳሪያ በፍጥነትና በብዛት ያቀረበችው ሩሲያ ናት። ተከራሪ ጸረ ሶሻሊስትነት ራሳቸውን ወደ አፍሪካዊ የሶሻሊስት ተምሳሌነት ምንም እንኳ ብዙዎች እያስመሰሉ ነው ቢሉም ቀይረዋል። ይህ ሁሉ እንግዲህ የያዙትን ነገር ለማቆየት ነው። ፍጹም ስልጣንን ከባሏ መውደድን እንጂ ፍቅርን የማጠብቅ ሚስት እንደ ሌሎች ባሎች ሁሉ በየቦታው እየሄደ ፍቅሩን ከሚያከፋፍለው ባሏ ጋር በደስታ ለዘላለም ትኖራለች። ያረጁ ልጆቻቸው እንዲንከባከቧቸው እንጂ ሌላ ተጨማሪ ነገር የማይፈልጉ ወላጆች መጨረሻ ላይ በስጭት ያተርፋሉ። ወደ እግዚአብሔር ጸልይ፣ ግን ደግሞ ተአምራት ጠብቅ። ጤናህን ጠብቅ፣ ግን ያው በቅርብ ጊዜ ልትሞት ትችላለህ። ታላቅ ተስፋ ባላደረግ ቁጥር የሚገጥምህ በስጭት ይቀንሳል። ተስፋ ካደረግከው በላይ ካገኘህ ግን ደስታህ ከፍ ያለ ይሆናል። ይህ የድህነትና ያድርባይነት ፍልስፍና ነው ልትሉ ትችላላችሁ። ይሁን ይሆናል። በእውነትም ለመጀመሪያ ጊዜ በተሳካ ሁኔታ የተብራራው በ18ኛው ክፍለ ዘመን በተጻፈ ረቂቅ ሥራ ነው፣ በድሃው ቅዱስ ገብሬ። በባዶ ሆድ እንዴት ረክቶ መኖር እንደሚቻል በሚል ጉዳይ ላይ የተጻፈ መመሪያ የሚመስለው ረቂቅ በዛሬው አመጋገብንና ክብደትን በመቆጣጠር በተጠመደው የምዕራቡ ዓለም በጥሩ ሁኔታ ይቸበቸብ ነበር። አንዲት ፍሬ ብቻ በመብላት እንዴት መጥገብ እንደሚቻልና ሰው ጭንቅላቱን የማያሰራ ከሆነ እንዴት ሊወፍርና ሰነፍ ሊሆን እንደሚችል ከማስረዳቱም በላይ አማኞችን የውስጥ ጉጉታቸውን እንዴት አፍነው ይዘው በእጦት ውስጥ በማለፍ ደስታን ማግኘት እንደሚችሉ ይመክራል። አንድ ቻይናዊ ፈላስፋም ብዙ ሀብት ማግኘት ግራ መጋባትን እንደሚያስከትል ተናግሯል። ቅዱስ ገብሬ ደግሞ ብዙ ሀብትን መፈለግ ግራ ከመጋባትን በላይ ነው ይላል። በስጭትን ኃጢአትንና ኩነኔን መጥራት ነው። ከዘራ ያዕቆብ ቀጥሎ ቅዱስ ገብሬ ነው ያለን ብቸኛ ፈላስፋ። እነዚህ ራሳቸውም ቢሆኑ አእምሮን ማሰራትን በከፍተኛ ንቀት በሚመለከተው የኛ ማህበረሰብ ውስጥ ወጣ ያሉ ያልተለመዱ አይነት ሰዎች ናቸው። አመታት ባለፉ ቁጥር በትንሹ የመመኘት ወይም ባለን ነገር ብቻ የመርካት ጥበብ የባህላችን አካል ሆነ። ሳናስብበት በደመ ነፍስ የምናደርገው ነገር ነው። ተቃውሞችና ጦርነቶች የሚነሱትም የጆቻችን ተጨማሪ ነገር ሲመኙ ሆነ። የቀድሞው ንጉሥ ሰዱ የምግብና የነዳጅ ዋጋ ጨመረ። እኛ ቁጭ ብለን በጥንያችን እና በረሃባችን እየተደሰትን እያለን ነው እንግዲህ የዋጋ ጭማሪ ይዞ የቀረችንን ትንሽ ነገር ለመንጠቅ ከተፍ ያለው። አብዮቱ እንዴት እንደተነሳ በቀላሉ ግን ቀልብጭ ባለ መልኩ ሲቀርብ ማለት ነው። በገጠር ያሉትን ሽምቅ ተዋጊዎች ውሰዱ። ለነጻነት፣ እኩልነት፣ ሰላምና ዴሞክራሲ ያሉ መጠቅ ያሉ ነገሮችን ነው የሚመኙት። ካሉበት ባርነት የበለጠ ነገር ነው የሚፈልጉት። ውጤቱስ ሽብርና ጭፍጨፋን እየተጋፈጡ በጦርነትና በስቃይ እጅግ አስከፊ ህይወት ይገፋሉ። እርግጠኝነት ቅዱስ ገብርኤል ይህን ጉዳይ በአዎንታዊ ሁኔታ አይቀበለውም። ነገር ግን መታወቅ ያለበት ሁሉም ኢትዮጵያውያን የቅዱስ ገብርኤል አስተምህሮ አይከተሉም። ለዚህም ነው ብጥብጥ፣ አመስ፣ ረብሻ፣ ጦርነትና ጥፋት አገሩን የሞላው። ሆኖም በትንሹ ተስፋ የማድረግ አመለካከት ተከታዮች በሚሊዮን የሚቆጠሩ ናቸው። መኖር የሚቻልበት ብቸኛው መንገድ ያ ነው። ሞት በጠለበት ሸለቆ ውስጥ ስትኖር ዝም ብሎ እንደ ጉዝ ነገር በመኖርም ቢሆን ለህይወት ከፍተኛ ዋጋ ትሰጣታለህ። የታስሮ አደሩ የክስ ጉዳይ በድህነት የመርካት ፍልስፍና ጥሩ ምሳሌ ነበር። በእኔ አስተያየት ሰውየው ሜዳሊያ ሊሸለም ይገባው ነበር። የሌኒን ሽልማት ወይም የሊቀመንበሩ የጀግንነት ሜዳሊያ ቢቀርበት ቢያንስ የሊቀመንበሩን ትምህርቶች በመከተል የድንቅ አዲስ የፈጠራ ሐሳብ ሜዳሊያ ይገባዋል። ግን እስኪ አላቻኩላችሁ። ተከሳሹን እስቲ ተመልከቱት አለ አቃቤ ሕጉ የብረት ቤት ውስጥ ወዳለው ሰው እያመለከተ። ወጣት ነው፣ በሰላሳዎቹ መጀመሪያ አካባቢ ነው ብያምናለሁ። ጠንካራና ጤናማ ነው። ለአዲሲቱ ኢትዮጵያ መገንባት የራሱን አስተዋጽኦ ማድረግ የሚችል ነው። ግን በጭራሽ ላለፉት 10 ዓመታት ያለማቋረጥ እስር ቤቶችና ወህኒ ቤቶች ሲገባና ሲወጣ ነው የኖረው። ለአንድ ወንጀል የተፈረደበትን ፍርድ እንደጨረሰ ይወጣና ተመልሶ ለመታሰር ሌላ ወንጀል ይሰራል። ግን ሁልጊዜም ቢሆን የሚሰራው ወንጀል በሞት የማያስቀጣው መሆኑን ለማረጋገጥ ከፍተኛ ጥንቃቄ ይወስዳል። የወንጀለኛ መቅጫ ሕጋችንን በተመለከተ ከፍተኛ ባለሙያ ነው። በታሰረ ወይም ራሱን ባሳሰረ ቁጥር አስቀድሞ ጥፋቱን ያምናል። ራሱን ከእስር ቤት ብረት መዝጊያዎች ጀርባ ለማስገኘት ያበቃው ከፍተኛ የፈጠራ ክህሎት አሳይቷል። የመታሰር ሱስ አለበት። እውነተኛ ታስሮ አደር ነው። እስር ቤት ሲገባ በርቀት ትምህርት እየተማረ ይኸው አሁን የ3ኛ ዓመት የህግ ተማሪ ነው። ማመን ትችላላችሁ? እስር ቤቶቻችን ከመጠን በላይ ጎልተዋል። ባዶ ልናደርጋቸው ነው የምንፈልገው። የሆነና የታስሮ አደር ግን መቀጣት አለበት። እስካሁን ድረስ 6 ጊዜ ታስሯል። 10 ጊዜ የሚለውን የህግ ገደብ ካለፈ ወንጀሉ ምንም ያህል ከባድ ወይም ቀላል ቢሆን በቀጥታ የሞት ፍርድ ያገኛል። ነገር ግን ይህንን ጠንቅቆ ያውቀዋል። ቀለል ያሉ ወንጀሎችን በመስራትና የእስር ቤት ቆይታዎቹን በማራዘም እስከ 9ኛ ጊዜ ድረስ ለመሄድ እንዳቀደ ጠርጥሬያለሁ። ታዲያ እንዴት ነው የምንቀጣው? መልሰን ወደ እስር ቤት ነው የምናስገባው? ያንንማ ይፈልገዋል። ወደ ጉልበት ስራ ካምፖች ነው የምንልከው? ያማ በጣም ያስደስተዋል። እኔ እንደማስበው ተገቢው ቅጣት የሚሆነው ነጻ ብናወጣው ነው። ሌላ ወንጀልም ከሰራ 10ኛው ጊዜ እስኪደርስ ድረስ እየተያዘ መለቀቅ አለበት። ከዚያ የሞት ቅጣት ይፈጸምበታል። እስረኛው ነጻ እንዲወጣ እንፈልጋለን። ጓድ ሻለቃ ዳኛ፣ ተቃውሞ አለኝ ክቡር ዳኛ አለ ተከራካይ ተበቃው ተከሳሹ ጥፋቱን አምኗል ወንጀሉን መፍራቱን ተናዟል ለዚያም መከፈል ያለበትን ዋጋ መከፈል ይፈልጋል መቀጣት መብቱ ነው ቀጣቱን የመቀበል ግዴታም አለበት ህጉም የሚጠይቀው ይህንኑ ነው ዝም ብለን በነጻልን ለቀው አንችልም እስማማለሁ አለ ዳኛው አቃቤ ህጉ ይህ ለጠላቶቻችን የሚሆን መልእክት ያለው ግልጽ ችሎት እንደሆነ መረዳት አለበት ስለዚህ ቢያንስ ተከሳሹ የሚለው ካለው ለነሰማው ይገባናል ከዚያ በኋላ አስፈላጊው ቅጣት ይወሰንበታል ቀጥል ሲል ተከላካይ ጠበቃውን አዘዘ እናመሰግናለን ክቡር ዳኛ ተከሳሹን ወደ መስክር መስሚያው ጠራዋለሁ ተከሳሹ ፈጠን እያለ ወደ መስክር መስሚያው ተራመደ እነሱም ጤናማ የስፖርት ሰውነት ያለው ሰው ነው ስምህ ማቴዎስ ጉዱ ነው አዎ አለ በጠንካራ ድምጽ ስድስት ጊዜ ታሰርክ መሆኑ እውነት ነው በጣም እውነት ነው አሁንስ ምን አርገህ ነው ከሱቁ ውስጥ ቃፈርቄ መስረቅን ታምናለህ አዎ የጀመል አለብህ የለብኝም ግን የመታሰር አመል አለብኝ እስር ቤት ወዳለሁ ለምን ዳውኝ እኔ ተፈጠርኩት ከቤተሰብ ጋር ነው የምኖረው ስምንት ነን ጠባብ ከመሆኑ የተነሳ በእንቅልፍ ልቡ ሲገላበጥ ከቤቱ ይወጣል እያሉ ጓደኞቼ የሚቀልዱበት አንድ ክፍል ውስጥ በመሆኑም ትላልቅ ክፍሎችና ክፍት ቦታዎች ውስጥ አየር ያጥረኛል የጠባብ ቦታ ውስጥ ጭንቀት ተገላቢጦሽ ልትለው ትችላለህ 20 ሰዎች እንዲህ በተፈራ ክፍል ውስጥ 70 ሰው በሚገኝበት እስር ቤት ውስጥ ግን ነፍስ ዘራለሁ ሰላም ይሰማኛል ታውቃለህ ውጪ ብትኖር እኮ አንድ ጠባብ ክፍል በቀላሉ በኪራይ ልታገኝ እንደምትችል እናውቃለን በእውነቱ እድለኛ ብትሆን እንኳን ማግኘት የምትችለው ያንኑ ነው አዎ ይገባኛል ያ እንግዲህ እስር ቤትን ወደምወድበት ሁለተኛ ምክንያት ይወስደናል ገንዘብ ምን መሰለህ ከመጀመሪያው እስር ቤት ቆይታዬ በኋላ ስራ በጣም ነበር የፈለኩት ምንም ማግኘት አልቻልኩም የመኖሪያ ቦታ ችግርም ነበረብኝ መቼም በዚህ ከተማ ውስጥ ከአስር ዓመት በላይ ስኖር በህይወት ያለ ዘመድ እንደሌለኝ ታውቃለህ ገንዘብ የለኝ ተርብ ያለው መንገድ ዳር ነው ማድረው እጣዬ ጎዳና ተዳዳሪ መሆን ነበር ስርቄት ያስኩና እንደገና እስር ቤት ገባሁ ለአንድ ዓመት የመኖሪያ ችግር ጠፋ ምግብ ትንሽም ቢሆን በተከታታይ ይገኛል ባይገኝም በእውነት ምንም ማድረግ አትችልም በመሆኑም ስለዚህ ጉዳይ አትጨነቅም እስር ቤት ውስጥ ደስታንና መረጋጋትን አገኘው ማለት ይችላለሁ ልለቀቅ ስል እንድቆይ እንዲፈቅዱልኝ ለመንኳቸው ግን እምቢ አሉ ወጣሁኝና ተመልሼ ገባሁ መታሰር ቅጣት ነው ትንሽ ጉድጓድ ውስጥ እንደ ዶሮ ተዘግቶብህ እንደ ልብ መንቀሳቀስ አትችል እንዴት ነፃነት ሊሰማ ይችላል ነፃነት ምንድነው ትጠይቅህ አለ ታስሮ አደሩ በአሁኑ ሰዓት አገራችን ውስጥ በነፃነት መዘዋወር የሚችለው ማን ነው እሱ ፍቃድ ያስፈልጋል ተርበህ እያለ ስለ ምግብ እየተጨነቅ ገንዘብና ማደሪያ ሳይኖርህ ነፃነት እኮ ቅዠት ነው ሆድ ቁርጠት ከወፎች ጋር እንዳትዘምርና እንደጠገበ ዋልያን እንዳትንጎራደድ ይከለክልሃል ትሰቃያለህ ትንፈራገጣለህ ያንን ነው ማድረግ የምትችለው እስር ቤት ውስጥ ግን የተራብኩ ቢሆንም ነፃነትን አግኝቻለሁ አእምሮዬ አርፏል ስትማር ነበር ያ ሌላው እስር ቤትን ተመራጭ ያደረገው ነገር ነው እስር ቤት ውስጥ በቀስተ ምሁራን እናገኘው ከረጅም ጊዜ በፊት ያቋረጥኩትን ትምህርት እንድቀጥል ሊያግዙኝ ዝግጁ ነበሩ ራሴን መጽሐፍት ውስጥ ቀበርኩ ማትሪክን በከፍተኛ ውጤት አልፌ ለዩኒቨርሲቲ ብቁ ሆንኩ ህግን የመረጥኩት በዚያ መስክ ላይ ፍላጎቱ ስላለኝ ነው አሁን የሶስተኛ ዓመት ተማሪ ነኝ አስተማሪዎች አናርኪስቶች ናቸው የፖለቲካ ፈኞች ናቸው ፖለቲካ እናወራም እዚያ ላይ ፍላጎት የለኝም ግን ብቃት ያላቸው አስተማሪዎች ናቸው ደግሞም እንደምታውቀው በብሔራዊ ፈተናው ከፍተኛ ውጤት የሚያስመዘግቡት እስር ቤት ውስጥ ያሉ ተማሪዎች ናቸው የነሱ ህይወት የባከነ ህይወት ነው ለምንድን ነው ራስክን እንደነሱ የምታደርገው
እስር ቤት የገቡት ለሚያምኑበት ጉዳይ ነው። ያ ነው የነሱ ህይወት። የኔ ህይወት ውጪ ቢሆን ኑሮ ይባክን ነበር። ስራ እንደማገኝ ታረጋግጥልኛለህ? ያንን አድርግልኝና ከእስር ቤት በደስታ ወጣለሁ። እኔ ጠበቃ እንጂ ስራ አስቀጣሪ አይደለሁም። ምናልባት ትምህርትን ከጨረስክ ማድረግ የምችለውን አያለሁ። የሆነ ሆኖ የመንግስት ሸክም በመሆን አታፍርም? የማንም ሸክም አይደለሁም። መንግስት እስር ቤት የሚያስገባኝ ሊቀጣይ ነው። ይሄንን በፈቃደኝነት ተቀበላለሁ። እስር ቤት ከገባሁ በኋላ እሰራለሁ። አሁን እኮ በእስር ቤቱ ሰርቶ ማሳያውስ ካሉ ምርጥ አናጢዎች መካከል አንዱ ነኝ። ከእስር ቤት ውጭ ባናጢነት ስራ አጥተህ ነው? እየቀለድክ ነው? በመቶዎች የሚቆጠሩ ይበልጥ የተካኑ ስራ አጣናጤዎች አሉ እኮ። የቤት ሰራተኛነትስ ነው ወይስ ያም ዝቅተኛ ስራ ነው ብለህ ታስባለህ? ካስፈለገህ ምንም አይነት ስራ ዝቅተኛ ስራ አይደለም። የቤት ሰራተኝነት መስክ ግን ሞልቶ ተጣቧል። በተጨማሪም ብዙ ሰዎች በአሁኑ ሰዓት ሰራተኛ የመቅጠር አቅም የላቸው። ሌሎች ደግሞ የቤት ሰራተኞችና ገረዶች ሰላይ የሆኑ ስለሆነ አስቸጋሪ ናቸው ብለው ያስባሉ። ስለዚህ ስራ ማግኘት አይቻልም። የህይወትህን ምርጥ 10 ዓመታት ከእስር ቤት ግድግዳዎች ጀርባ ማሳለፍ ግን አያስጨንቅህም? ነገርኩህ እኮ አያስጨንቀኝም። እስር ቤት ውስጥ ነኝ ያለኸው ማለት የሚቻለው አንተ ነኝ ብለህ ታመንክ ብቻ። ቤትህም እስር ቤት መሆን ይችላል እኮ። ቤተ መንግስትም ለንጉስ በወርቅ የተለበጠ እስር ቤት መሆን ይችላል። በፍጹም መገለል ራሱን ዋሻ ውስጥ የሚዘጋ ባህታዊ እኮ እስር ቤት ውስጥ አይደለም ያለው። እስር ቤት ውስጥ በርካታ በእውነት ነፃ የሆኑ ሰዎችን አግኝቻለሁ። ያንን እንድናምን ትፈልጋለህ? እኔ አምነዋለሁ። ከህይወት የምትጠብቀው በጣም ትንሽ ነው ማለት ነው። ሀብትና ከፍተኛ ስልጣንን አልመኝም። የሚያስመሰግንህ ነው በእውነቱ። ግን እስር ቤት ውስጥ በመኖር ህይወትን የሚያጣፍጣትን መከራና ስቃይ እያመለጥከው ነው። የትም ቢሆን ያለኸው ህይወት የራሷ መከራዎች አሏት። ንጉስም ብትሆን ለማኝ፣ ነጻም ብትሆን ባሪያ፣ እኩልም ባይሆን ሁሉም የራሱን ድርሻ ይቀበላል። በእያንዳንዱ ሰው ህይወት ውስጥ መዘገቡ አይቀርም። በድሆች ላይ ግን ዶፍ ነው የሚወርደው። በሆነ መንገድ ሊገድቡት ይሞክራሉ። መታሰሬ የዚህ አይነት ሙከራ መሆኑ ነው። አሁን ለሰራኸው ወንጀል ምን አይነት ቅጣት ነው የምትጠብቀው? የወንጀለኛ መቅጫ ህጉ አንቀጽ 689 እንደሚለው ለአምስት ዓመት መታሰር አለብኝ። በነጻ ብትለቀቅስ? ያማ ወንጀል ነው። ተከሳሹ የእውነት የተደናገጠ መሰለ። ህግ ጥሻለሁ እኮ እናም መቀጣት አለብኝ። ነጻ ብትለቀቅ ግን እንደገና ወንጀል ትሰራለህ? አለመስራት አልችልም። ለህዝቡም ለራሴም ጥቅም ሲባል እስር ቤት መግባት ነው ያለብኝ። ትምህርቴንም እንድጨርስ ማለት ነው። በሺ የሚቆጠሩ ውጤት ያመጡ ተማሪዎች በዩኒቨርሲቲው የተጠባባቂ ዝርዝር ላይ እያሉ ከእስር ቤት ውጭ ከሆንክ ኮሌጅ መግባት እንደማልችል ታውቃለህ። 3 ተጨማሪ ወንጀሎች ከሰራህ ግን ትገደላለህ። እንደዚያማ ከሆነ ሞት እውነትም እረፍት ይሆናል ማለት ነው አለ ተከሳሹ ጥልቅ ሐሳብ ውስጥ የገባ መስሎ። መስቀለኛ ጥያቄ ልታቀርብለት ትችላለህ አለ ጠበቃው ለአቃቤ ህጉ። እብድ ነህ መሰለኝ። አቃቤ ህጉ ተከሳሹ ላይ ጮኸበት። ተከሳሹ ጸጥ እንዳለ ነው። እንደኔ የማትረባ ሰነፍ ሰው ነህ። አቃቤ ህጉ ጨመረበት። ተከሳሹ አሁንም ዝም እንዳለ ነው። እንደማስበው ጥገኛ መሆንህን ራሱን የምትወድ ጥገኛ እንስሳ ነህ አለ አቃቤ ህጉ። ተከሳሹ ምንም አልተናገረም። ከአናርኪስቶች ጋር አብረህ የምትጓዝ ለአገርህ ማፈሪያ የሆንክ ሰው ነህ ብዬ ነው የማስበው። ተከሳሹ ዝም ብሎ አቃቤ ህጉን መልሶ ይመለከተዋል። ነጻ መለቀቅ ይለበልብሃል ብዬ አስባለሁ ጨመረ አቃቤ ህጉ እርግጠኛ የሆነ በሚመስል መልኩ። ተከሳሹ እጅግ የደነገጠ ቢመስልም ዝም እንዳለ ተቀመጠ። እንደማስበው ክቡር ዳኛ፣ ተጨማሪ ጥያቄዎች የሉኝም አጠቃለለ አቃቤ ህጉ። ዳኛ የተንፈሱ መጠነ ብዙ አየር ወደ ውጭ ተነፈሰና ጉሮሮውን ጠራረገ። ሲጨርስም ተናገረ። አንተ ተከሳሹ የማጠቅም ለፍላፊ ሰነፍ እንግዳ ነገር የሆንክ እብድ ሰው ነህ። አቃቤ ሕጉ እንዳለውም ጥገኛ እንስሳ ነህ፣ አደገኛም ነህ። ወህኒ ቤት ውስጥ ደስታን የሚያገኝ ማንኛውም ሰው፣ በእስር ቤቶቻችን ውስጥ ነጻነት የሚሰማው ማንኛውም ሰው ነገሮች የሚሆኑበትን ስርዓት የሚጻረር ነው። የምናቀውን ሁሉ የሚጻረር ነው። ላም የውሻ ቡችላ ልትወልድ አትችልም። ወህኒ ቤት ቅጣት ነው እንጂ የነጻነትና የመረጋጋት ምንጭ አይደለም። እንዳንተ አይነት ስሜቶች ከተስፋፉ ማህበረሰቡ ቀውስ ውስጥ ይገባል። ከአቃቤ ሕጉ ጋር እስማማለሁ። አሁኑኑ ነጻ እንድትለቀቅ ተፈርዶብሃል። ግን እኮ ክቡር ዳኛ፣ ተከሳሹ መቃወም ጀመረ። በቃ ነጻ ወጥተሃል፣ መዝገቡ ተዘግቷል። እንደዚህ ማድረግ አትችልም። እስር ቤት ተመልሼ ልገባ ይገባል። ተከሳሹ ጮኸ። ወሰዱት። ዳኛው ፖሊሱን አዘዘው። ፖሊሱ ተከሳሹን ወደ ብረት ቤቱ እየገፈተረው እያለ ተከሳሹ አንድ ነገር ብልጭ ያለለት መሰለ። ወደ ዳኛው ዞር ካለ በኋላ ከአፉ የወጣው ጉጭ ሙሉ ችሎቱን ሽባ አርጎ አስቀመጠው። ራስህን ደግሞ ዳኛ ብለህ ትጠራለህ? አንተ ድልባታማ ቂላቂል ማይም ነህ። ግማሹን ጊዜ ጠረጴዛ ላይ ተኝተህ ነው የምትውለው። ብቃትህ ደደብነትህ ብቻ ነው የሞትክ ልፍስፍስ ቦቅቧቃ አንተ ዝበል። ዳኛውም አቃቤ ሕጉም ተከላካይ ጠበቃውም ነበሩ ባንድ ላይ የጮሁበት። አንድ ዘረቢስ! ዳኛው በንዴት ጦፈ። ማን እንደሆነ የሞተው አሳይሃለሁ አንድ ስልብ ጥገኛ። ዳኛ ተሳድበህማ በነፃ መሄድ የለም። በሮቢ በረሃ የመንግስት እርሻ 10 ዓመት ከባድ የጉልበት ስራ ፈርጄብሃለሁ። ይህን ውሻ አሁኑኑ አውጡልኝ። ዳኛው በንዴት ራሱን አያውቅም ነበር። ክቡር ዳኛ፣ ይሄን እኮ ነው የሚፈልገው፣ ተቃወመ አቃቤ ሕጉ። ይሄ መርዘኛ ምላስ ባለጌ የሚያገኘው ይሄንን ነው። መዝገቡ ተዘግቷል። ችሎቱ የአስር ደቂቃ እረፍት ይወስዳል። ዳኛው በንዴት ተነስቶ ችሎቱን ጥሎ ወጣ። እንግዲህ ምን ማለት እችላለሁ? አቃቤ ሕጉ ተከሳሹ ላይ ደነፋበት። ተከላካይ ጠበቃውም እንደዚያው። የችሎቱ ተመልካች ዝም ብሎ አድፍጦ ያያል። ተከሳሹስ እስከ ዛሬ ድረስ የደስታና የእርካታ ፈገግታ አየው የምለው በዚያን ሰዓት እሱ ፊት ላይ ያየሁትን ነው። ቅዱስ ገብሬ አንድ ሰው ያለችውን ትንሽ ነገር ለመጠበቅ እንዲህ ከተለመደው ውጭ የሆነ መንገድ ሲጠቀም ቢያይ ይስማማ ይሆን ብዬ አሰብኩ። ታስዋደሩም ወደ እስር ቤትም ባይሆን ወደ መንግስት እርሻ ተላከ። ማንም የመንግስት እርሻዎችን የሚያውቅ ሰው ከእስር ቤት የተሻሉ ናቸው አይልም። ተከሳሹ አናርኪስት አስተማሪዎችን እዚያም ያገኛል። ከዚህም በላይ ምን ይፈልጋል? ለማደሪያ የምትሆን ትንሽዬ የተጨናነቀች ክፍል፣ በቀን 1 ወይም 2 ቁራሽ ዳቦ፣ ጨን ከሚሰብር የጉልበት ስራ፣ የመማር እድል፣ ጭንቀት የሌለበት ኑሮ። አውቆበታል፣ እድለኛ ታስሮ አደር። ይሁን እንጂ ቦታ እንቀያየር ቢለኝ አልቀይረውም። የራሴን ትንሽ ዓለም ሙጥኝ እላለሁ። ማን ነው ነፃ? እኔ ወይስ ታስሮ አደሩ? ቅዱስ ገብሬ ከክፍለ ዘመናት በፊት እንደተናገረው ይህ የአንጻራዊ ነጻነትና የአንጻራዊ ባርነት ዓለም ነው። አይገርመንም? ቡና ቤት ውስጥ ከአብዮቱ በኋላ ብዙ ነገሮች ተለውጠዋል። የቡና ቤት ባለቤቶችም ከወቅቱ ሁኔታ ጋር አብሮ ለመሄድ በመጓጓት በፍጥነት የቡና ቤቶቻቸውን ስም ቀያይረዋል። እንደ فلامينغو فلوريدا ايبكس نيالا وزتا يالو تنغرسن ياسموش كارو سندي يالو ملكت يلش سموش جزياس بباتشوال تبلو تامنا فمتكاتشو عند تراماجوش كنا بيت ኢትዮጵያ ደም መሸታቤት ሶሻሊዝም ዳንስ ቤት ለኦጋዴን እንሞታለን ቡና ቤትና የመሳሰሉ ስሞች መጡ። የጊዜው መንፈስ ይኸው ነበር። አንዳንድ የዋሆችም የኢትዮጵያን አብዮታዊነት መግለጫ አድርገው ወሰዱት። የነቁት ደግሞ የቡና ቤት ባለቤቶቹ ብልሃት ፈገግ አሰኛቸው። አይገርመንም ቡና ቤት ስማቸውን ካልቀየሩት ቡና ቤቶች ውስጥ አንዱ ነበር። አዘውታሪዎቹ እንደገመቱት እንዲህ ያለ ስም መያዙ ባቢዮቱ እንኳን አልተገረመም ማለት ነው። ይህ ረሃብ ባጠቃው አገር ውስጥ እጅግ ወፍራም የሆነች አስቀያሚ ቅርጽ ያላትን የቤቱን ባለቤት የእውቀት ቀንዲል ከሆነው ንጉሥ በላይ አዋቂ ያደርጋታል ማለት ነው። የቡና ቤቱ ደንበኞች በዋናነት ዝቅተኛ ገቢ ያላቸው ሰዎች ናቸው ወይም በወቅቱ ቋንቋ የታችኛው ንዑሳን ከበርቴዎች። እኔና እናንተ በሚገባን አባባል ደግሞ ዝቅተኛ ደሞዝ ያላቸው የጽህፈት ሥራ ባለሙያዎች፣ የአንደኛ ደረጃ ትምህርት ቤት መምህራን፣ ኑሮ የተጫናቸው የትናንሽ ሱቆች ባለቤቶች፣ ትምህርት ከሁለተኛ ደረጃ ያቋረጡ ሰዎች፣ መካከለኛ ደረጃ ሌቦችና ጊዜ የከፋባቸው የሴት አቃጣሪዎች። እንደ ቡና ቤት በበኩሌ የምወደው ቦታ ነው። መጠጡም ሴቶቹም ርካሽ ናቸው። ወሬው ሞቅ ያለና ማስመሰል የሌለበት፣ ደንበኞቹ ተግባቢ፣ ምንም እንኳ አንድ ጊዜ ድብድብ ቢኖርም አጠቃላይ የቤቱ ሁኔታ የአንድነትና የህብረት ነበር። ምድረበዳ የሆነ ቦታ ላይ እንደ ተጣሉ ሰዎች የማይታወቀን ነገር በመጻረር ህብረት ፈጥረናል። በእኛ ቤት ዩኒፎርም ለለበሱት ሁሉና አብዮት ለሚሉት ነገራቸው ያለን ንቀት ነው ያስተባበረን። የአልኮል መጠጥ በቀን እንዳይሸጥ የሚከለክለው አዋጃቸው ደግሞ ጥላቻችንን ለመቀነስ ትብብር አላደረገም። ድሮ ስላለፉት ወርቃማ ጊዜያት እናወራለን። አስፈለገን ሰዓት በፈለግነው ቦታ እንድንጠጣ ስለፈቀዱልን ብቻ ወርቃማ ስለሆኑ ጊዜያት። አይገርመንም ቡና ቤት ለነገሩ አስገራሚ ቦታ ነበር። ባለቤቷ ራሷ እንደ ትንግርት የምትታይ ነች። እንዲያውም አንድ ጊዜ አንድ ደንበኛ ይች ሴት እኮ በዝሆን አረማመድ ሁሉ ትቀናለች ብሏል። ሴቶቹ ደግሞ ግማሽ ገጠሬ ግማሽ ከተሜ ስለሆኑ እንደ ድልህና እንደ አምሮታቸው ወይ እንደ ጭራቅ ወይ እንደ ጻድቅ ያደርጋቸዋል። ተገልጋዮቹ ወይስ ደንበኞቹ ልበል፣ ስለራሳቸው መከረኛ ኑሮ አውርተው አያውቁም፣ ግን መልሰው መላልሰው አስደናቂ ታሪኮችን በመናገር ይጠመዳሉ። ታሪኮቹም ኢትዮጵያ ውስጥ እንደተለመደው ሁሉም ማለት ይቻላል እውነት ናቸው። አንዳንድ ጊዜ ፍቅር ውስጥ ለመውደቅ ያህል የዋህ የሆኑት ሞቀሲሉ ደግሞ ለመዝረፍ ወደ ኋላ የማይሉት ሴቶችም የራሳቸው የሆኑ እንግዳ ታሪኮች አሏቸው። አይገርምንም ቡና ቤት እንዲያውም የሚያስገርሙ ታሪኮች ቡና ቤት ነው። የኛውን ታሪክ የሰማሁት አንድ እሁድ ምሽት ነው። ስትጠጣ ገልባጭ የነበርነውን ሁላችንንም ከምታስነቅ ሴትና ስሙን ከማላስታውሰው ስራው ግን ስገምት ከወንጀል መርማሪ ፖሊሶች ጋር ከማይዋደደው ጎልማሳ ጋር አንድ ጠረጴዛ ዙሪያ ተቀምጫለሁ። ዝግ ብሎ የሚያወራና የሐዘን ድባብ የወረሰው ፈገግታ ያለው ሰው ነው። አንዳንዴ አንድ ሁለት መጠጥ ይጋብዘኛል። አንድ ጊዜ ስራ እንዴት ነው ብዬ ስጠይቀው በፈገግታ ጥሩ አይደለም ብሎኛል። ተፈካካሪያችን ስልጣን ላይ ስለወጣ ላልተመረጡት ገዢዎቻችን ካለን ንቀት የተነሳም የወዳጅነት ግንኙነት መስርተናል። እንደ ሴት አይደለም የምትጠጪው አላት ልጅቷን እየቀለደ። አድሃሪ አላገጠችበት። ይሄ ትምክህተኝነት ቀበሌ እስር ቤት እንዳይከት ለምን አትጠቁሚብኝም ታዲያ? ልጠቁም በችላለሁ ስራ ከቀዘቀዘ መለሰችለት ፖለቲካ ስብሰባ እንደሚሄድ ታውቃለህ አይደል አሪፍ ነው አላት ብርጭቆዋን እሱ ከሚጠጣው የቢራ ጠርሙስ እየሞላላት ሴቶች ፖለቲካ ያውቃሉ ማለት ሻምበል ባሻዎች ኢኮኖሚክስ ያውቃሉ እንደማለት ነው ሁላችንም ሳቀን ስለ አንድ ሴት ታሪክ ልነግራችሁ እችላለሁ ሲል ጀመረ እውነት የትኛው ጾታ ነው ደካማው ብላችሁ እንድታስቡ የሚያደርጋችሁ ታሪክ ነው ደካማዎቹማ እናንተ ወንዶች ናችሁ አለችው ከፍ ዝቅ እንደገና ዝቅ ብላችሁ የምትቀሩት እንደዛ ናችሁ እናንተ አለችው አፍረተ ቢሱም የሰውነቷ እንቅስቃሴ ምን ማለት እንደፈለገች አፍርግቶ ይናገራል ስድ አልኳት የቀበሌ ስብሰባ ውስጥ ነጻ ትወጪ ይሆናል እንጂ አሁን ያለሽው ከድሮ ሰዎች ጋር ነው ሴቶች ደግሞ የወንዶችን አፍረተ ስጋ ለማወደስም ሆነ ለመራገም ሲሉ አይጠቅሱትም ብሎ ሲመልስላት ለዚህ አባባሉ የሰጠችውን መልስ እዚህ ጋር እኔ ልጽፈው አልችልም የሆነ ሆኖ ጓደኛችንን ታሪኩን እንዲነግረን አግባባ ነውና ተጨማሪ ቢራ አዘን ጠርሙሳችንን ጨብጠን ከተቀመጠን በኋላ ታሪኩን መተረክ ጀመረ በለስላሳ ድምፅ ሳይቻኮል ሳይነቃነቅ በዚያ ተኩስና ሰቃቂ ሞት በበረከተበት ወቅት ነበር ወደ አዲስ አበባ የመጣችው ሲል ጀመረ ማነች እሷ ከጨካኝ ባሏ የተፋታችው የሰላሳ ዓመት ተራ የገጠር ሴት መናገሻ አካባቢ ከምትኖርበት መንደር ተነስታ ስራ ፍለጋ ነው ወደ አዲስ አበባ የመጣችው ምናልባት የቤት ሰራተኝነት እንኳ ቢገኝ ብላ በማሰብ የተማሩ ወጣቶች ስራ ባጡበት በዛ ወቅት ስራ ፍለጋ መጣች መገመት እንደምትችሉት ልክ እንዲህ አይነት ቡና ቤት ገብታ ስታርፈው ጊዜ አልፈጀባትም እንደሚታወቀው የመጀመሪያ ስራዋ ጽዳት ቢሆንም መልከ ቀናነቷን ያየችው የቤቱ ባለቤት ግን ወደ ሽርሙጥና እንድታድግ ጫና ታሳድርባት ያዘች እምቢ ብላ ስራዋን ትታ ወጣች ለማሳጠር ለረጅም ጊዜ ስትሰቃይ ቆይታ ሌላ ቡና ቤት ውስጥ ስራ አገኘች። በዚያን ወቅት የቡና ቤቶች ስራ የተሟሟቀ አልነበረም። ሰዓት እላፊ ነበረ። በነፍሰ ገዳዮቹና በእነዚያ ስማቸውን በማልጠቅሳቸው መካከል በየምሽቱ የሚደረገው የተኩስ ልውውጥም በጣም ተባብሷል። አንድ ምሽት አንድ ወጣት ወደ ቡና ቤቱ ገባና ጥግ ላይ ተቀመጠ። ያን ጊዜ ሴቲቱ መጠጥ ታስተናግዳለች እንጂ ከወንድ ጋር ለገንዘብ አትተኛም። ቢራውን አምጥታ ፊት ለፊቱ ስታስቀምጥለት እንድትቀመጥ ጋበዛት። ለራስሽም መጠጥ አምጪ አላት ቀስ ብሎ። ትኩር ብላ አየችው። በሀያዎቹ መጀመሪያ ላይ ነው። አጭር አፍሮ አለው። አይኖቹንም ሀዘንና ብቸኝነት የሚነበብባቸው ሆነው አገኘቻቸው። መልካም መልካም ጨዋታው ብላ አሰበች በልቧ። ስራዬ መጠጥ ማስተናገድ ብቻ ነው አለችው። ሌሎቹን ልጆች ለምን አትጋብዛቸውም? አብረሽኝ እደሪ እያልኩሽ አይደለም ሲል በቀጥታ መለሰላት። ቁጭ በይና አንድ ሁለት እንበል። እሺ ብላ ለራሷ ቢራ ልታመጣ ሄደች። ያ ሰውዬ አብረሽኝ ጠጪ እያለኝ ነው ስትል ለባለቤቷ ነገረቻት። ታዲያ አብረሽው ጠጪያ ብላ መለሰችላት። በደንብ አዋሪው ስትል ጨመረችበት። እነኚህ ወጣቶች መጨረሻቸውን ማን ያውቃል? ወደ ኋላ ላይ ከዚህ ወጥቶ ይሞታል። ሴቲቱ ሐሳቡ ራሱ ቅፍፍ አላትና በባለቤቷ መራራ አስተሳሰብ ተናደደች። የሆነ ሆኖ ከሁለት ቢራ በኋላ እውነትም በታሪኳ የተመሰጠ እስኪመስላት ድረስ መልካም አዳማጭ ሆኖ ለተገኘው ሰው ልቧ ሲወልቅ ስታወራ ተገኘች። ስለ ልጅነት ጊዜዋ፣ በጊዜ ስለማግባቷ፣ ሲበድላት ስለነበረው ማሃን ሽማግሌ ባሏና ስለ አዲስ አበባ ኑሮዋ ትግራይሱም የወጠየቀችውና ወፈገግታውን ሲፈነጥቃየችው አሁን አንድ ድርጅት ውስጥ እንደሚሰራ ቤተሰብ እንደሌለው ብቻውን እንደሚኖርና ኑሮው ምንም አዲስ ነገር የሌለበት ደባሪ እንደሆነ ነገራት። ከዚያ በኋላ ወጣቱ ወደ ቡና ቤት በየጊዜው እየመጣ እስከ ሰዓት ላፊ ድረስ እየጠጡ ይጫወቱ ጀመር። አንዳንድ ጊዜ ጨዋታቸው ከርቀት በሚሰማ የተኩስ ድምጽ ይቋረጣል። ያን ጊዜ ቡና ቤቱ ለቅጽበት ረጭ ይልና ሁሉም እያዳመጠ የየራሱን ሐሳብ ያስባል። ከዚያም ወሬው እንደገና ይጀምራል። አንድ እሁድ ቀን ቤቱ ይዟት ሄደ። ከዚያ በኋላ ፍቅረኛሞች ሆኑ። ለሱ ባትነግረውም ከወንድ ጋር በመተኛት ስትደሰት ያን ዕለት የመጀመሪያዋ ነው። በፍቅር አበደች። ከዚህ በፊት እንደዚህ ያለ ስሜት ተሰምቷት ስለማያውቅ ስሜቱ ያስፈራትም ያስደስታትም ነበር። ቤቱን በተደጋጋሚ መጎብኘት ጀመረች። ባይነግራትም እሱም የሚያፈቅራት መስሎ ይሰማታል። ከሷ ጋር ሲሆን ሁሌም ረጋ ያለ ነው። ሲያያት ደስ ይለዋል። ደግሞ ቡና ቤት ውስጥ ከሚያሳየው ዝምተኝነት በተቃራኒ አልጋ ውስጥ አውሬ ነው። አልጠየቃትም እንጂ ቡና ቤቱን ትታ ከሱ ጋር ለመኖር ትፈልግ ነበር። የቤቱን ስራ ልብሱን በማጠብ ቤቱን በማጽዳት ምግቡን በማብሰል ታግዘዋለች። በፊት ይህን ሁሉ ራሱ ነበር የሚያደርገው። ቀን ቀን ቤቱ በሄደች ቁጥር እዚያው ታገኘዋለችና ስራ ላለው ሰው ጉዳዩ እንግዳ ቢሆንም አንስታበት አታውቅም። አንድ ምሽት ወደ ቡና ቤቱ መጥቶ አብራው ስትቀመጥ አንድ የታሰረ ነገር ሰጣትና እንድታስቀምጥለት ጠየቃት። ትብብሯን ስለጠየቃት ብቻ በመደሰት ምን እንደሆነ እንኳን አልጠየቀችውም። ትንሽ የተረበሸ እንደሚመስል ስለታዘበች ቀኑን ሙሉ ስታስተላስለው የዋለችውን ዜና ከመንገር ተቆጠበች። ነገ ቤቱ ነግረዋለሁ አለች ለራሷ። አርግዛ ነበርና ደስ ተሰኝታለች። ነገ መጣለሁ አለችው። በሚቀጥለው ቀን ቤቱ ስትሄድ በሩ ከውጭ ተቆልፎ አገኘችው። ከመንገዱ ባሻገር ያለው ሱቅ ባለቤት ጠራትና በሹክሹክታ ፖሊሶች መጥተው ወጣቱን እንደወሰዱትና አንድ ወሬ አቀባይ አይቷት ተባባሪ ናት ብሎ ሳይጠቁምባት በፊት ከአካባቢው እንድትሰወር ነገራት። ተደናገጠች። በፍራት ሰውነቷ አልታዘዝ አላት። የምትሆነውን አጣች። ያን ጊዜ በታጣቂዎች የተወሰደ ሰው እንደማይተርፍ ታውቃላችሁ። ፖለቲከኛ ባትሆንም እንደ ማንኛውም ኢትዮጵያዊ በአጠቃላይ ፖሊስና ወታደር የተባለን ሁሉ ትፈራለች፣ ትጠላለች። በደመ ነፍስ እየተንቀሳቀሰች ሰውነቷ በፍራት በረዶ ሆኖ በጭንቀት ልትሞት ደርሳ ወደ ቡና ቤቱ ተመለሰች። ምን እንደምታደርግ አላወቀችም። ስለዚህ የቡና ቤቱን ባለቤት ምክር ጠየቀቻት። እርሺው አለቻት ባለቤቷ ቆርጥ ባለ አነጋገር። ወጣቶቹ አደገኛ የሆነ ስራ ውስጥ ናቸው፣ ትጎጃለሽ። ይህን እያለቻት ባለቤቷ ከፊት ለፊቷ ያለችውን ሴት ምክሯን እንደማትቀበላት ገባት። ያንተ ያለ አለች ተስፋ በመቁረጥ። ለምንድን ነው ሴቶች ስንባል መጀመሪያ ካየነው ለስላሳ አይን ካለው ወንድ ሁሉ ጋር ፍቅር የምንወድቀው? የተረገሙ ወንዶች! መቼም አላረገዝሽም አይደል ስትል ድንገት ጠየቀቻት። አላረገዝኩም ስትል ዋሸች ሴቲቱ። ግን እውነት አፈቅረዋለሁ። ችግሩ ሲገባ ዝም ብዬ ልረሳው አልችልም። ደግሞ ስለምን እንዳሰሩት ምን ይታወቃል? ዝም ብሎ ትንሽ ነገር ሊሆን ይችላል እኮ። ራስሽን አታታሊ አለች ደንዳና የቡና ቤቱ ባለቤት። ምን እንደማደርግ ልንገርሽ፣ አንቺ አርፈሽ ቁጭ በይ። እኔ በጓደኞቼ በኩል የት እንደወሰዱትና ምን አይነት ችግር ውስጥ እንደገባ አጣራለሁ። ነፍሰ ጥሯ ሴት ባለቤትየዋን ከልክ ያለፈ አመሰገነቻት። ባለቤትየዋ በግዴለሽነት ትከሻዋን ከፍ ዝቅ አደረገች። ያኔውኑ ምንም እንደማታደርግላት ወስናለች። መርሆዋ ከሌላ ሰው ችግር የቻለችውን ያህል መራቅ ከመሆኑም በላይ ለሌላ ሰው ብላ ከፖሊስና ደህንነት ኃይሎች ጋር ተገናኝታም አጣውቅ። ሲቲቱ ግን ይሄን ስለማጣውቅ እፎይታ ተሰምቷት ነበርና ምንም እንኳን ከባለቤትየዋ በኩል ወሬ ሳይሰማ በርካታ ቀናት ቢያልፉም ተስፋ አልቆረጠችም። እየሞከርኩ ነው። እንደዚህ አይነት ነገር ጊዜ እንደሚወስድ አውቃለሽ። ታገሽ ትላታለች። ምንም ዜና ሳይሰማ ሳምንት አለፈ። ባለቤትየዋም እየሞከረች እንደሆነና እንድትታገስ ትነግራታለች። አንድ ቀን በጣም ታማና ጭንቀት ተጭኗት አልጋ ላይ የዋለችበትን ቀን ጠብቀው ታጣቂዎቹ እሷን ለመያዝ መጡ። በሯ ተንኳኳና ስትከፍተው የቡና ቤቱ ባለቤት አራት የሲቪል ልብስ ከለበሱ ሰዎች ጋር ቆማለች። አስተያየታቸው ይሁን ደምደም ከሚለው የታፈገ እስር ቤት ከሚያስታውሰው ጠረናቸው ብቻ ወዲያውኑ ማን እንደሆኑ ገባት። ወጣቱን ፍቅረኛዋን የወሰዱት አይነት የደህንነት ፖሊሶች እንደሆኑ አውቃለች። አንደኛው ባለቤቷን በኃይል ወደ ጎን ገፈተራትና ሁሉም ክፍሏ ውስጥ ገቡ። ምንድነው? ፊቷ ላይ ያረፈው ጥፊ ጥያቄዋን ባጭሩ ቆረጠው። ጮኸች፣ አለቀሰች። ዝም በይ አንቺ ቆሻሻ ሲል አንባረቀባት በጥፊ የመታት ሰው። ሌሎቹ ሶስቱ ሰዎች ክፍሏን በመበርበር ተጠምደዋል። ፍራሿ ተዘንጥሎ አልጋዋ ተፈተሸ። ልብሷንም የምታስቀምጥበት ሳጥን ተከፍቶ ተፈተሸ። ስልታዊና ሙያዊ በሆነ መንገድ እቃዋን ሁሉ እያበለሻሹ ሲፈትሿት በድንጋጤ ተመለከተቻቸው። የታሰረው ጥቅል ፍቅረኛዋ የሰጣትን ተጠቅልሎ የታሰረ ነገር በፍርሃት አስታወሰች። መታጠብ ያለባቸውን ቆሻሻ ልብሶቿን የምታጠራቅምበት ሳጥን ውስጥ ነበር ያስቀመጠችው። በቆሻሻ የውስጥ ሱሪዎቿ ተገድበው በርባሪዎቹ እንዳያገኙት ተስፋ አደረገች። ግን ታጣቂዎቻችንን አታውቃቸውም። በቆሻሻ እንዲያውም ይመሰጣሉ። ሰለባዎቻቸውን የሚያሳፍር ነገር ጭራሽ ያስደስታቸዋል። ስለሆነም አንዱ ሳጥኑን ከፈተና ያልታጠቡ የውስጥ ሱሪዎቿን እያወጣ ይወረውር ጀመር። ድንጋጤም ሐፍረትም ተሰማት። ያው ጥቅሉን አውጥተው ሲፈቱት ውስጡ ኮልት 38 ሽጉጥ፣ ጥቂት ጥይቶችና ድብቅ ወራሪ ወረቀቶች ተገኙ። ሴቲቱም በጥፊ እየተመታች እየተረገጠችና እየተጎተተች ውጪ ወደ ቆመው የፖሊስ መኪና ተወሰደች። ባለቤቷና ሌሎቹ ሴቶች በዝምታና በፍርሃት የሚሆነውን ሁሉ ይመለከቱ ነበር። ልክ መኪናው ሲንቀሳቀስም ባለቤቷ እንደሷ ያለች ገጠሬ እንዲህ ተንኮለኛ ስትሆን እስኪያስቡት የተረገሙ ሴቶች ስትል ተሰማች። ታጣቂዎቹም ሴቲቱን ወደ ዋና መስሪያ ቤታቸው ወሰዷት። በትክክለኛ ስሙ ቄራ ወደሚባለው ማለት ነው። እንግዲህ በዚህ ሰዓት ምን እንደሚሰማ ታስቡት። 15 ሰው እንኳ በትክክል በማያስቆም ግን 135 ሴቶች የታሰሩበት አስከፊ ጠረን ያለው ክፍል ወረወሯት። በተለያየ እድሜ የሚገኙ በሙሉ ወይም በግማሽ እርቃናቸው ያሉ ሁሉም የቆሰሉ ወይም የሚደሙ ሴቶች ስታይ ይበልጥ ተደናገጠች፣ አቅለሸለሻት። የተገራና የበሰበሰ ገላ ሽታውም ከምትችለው በላይ ሆነባት። ላለማስመለስ እየታገለች በፍርሃት በሩ ላይ ቆመች። ለአዲሷ እህታችን ጠጋ ጠጋ በሉላት አለ የአንዲት ሴት ድምፅ ከጥግ ላይ። አንዳንዶቹ ሴቶች ቆመዋል፣ አንዳንዶቹም ሌሎች ላይ ደገፍ ብለዋል። አንዷ ተነሳችና ቦታዋን እንድትወስድ በጭንቅላቷ ምልክት ሰጠቻት። ቦታዋን የሰጠቻት ሴት ከወገቧ በላይ ራቁቷን መሆኗን እንዲሁም ጡቶቿ እየደሙ እንደነበር አስተዋለች። ሆኖ ሆኖ በደንብ በምታውቁት የእስር ቤቱ ሁኔታ ከማስደብራችሁ ዝም ብዬ ምንም እንኳ ያሉበት ሁኔታ መጥፎ ቢሆንም በጥሩ ሁኔታ እንዳስተናገዷት በቃላቶቻቸው በንቁ ስሜታቸውና በቆራጥነታቸው ምሳሌነት ፍርሃቷን እንዳረገቡላት ልንገራችሁ። በልበ ሙሉነት የምትናገር አንድ ወጣት ሴት ቀረበቻትና ለምን እንደታሰረች ስትጠይቃት ነፍሰ ጡሯ ባለታሪካችን በወዳጆች መሃል እንዳለች ስለተሰማት مكر بملقسن بيهون اندم يردوا تستابا مادرك تكلال دا تاريخوان نقرشات ياو سيگر فوت نقروات شون امي هونو عالش وطاتوا وي بچرش ستل بالي تاريخاتشن تقاومش انين شدروس تياس قبان يال بيالا سبم يا فكرين يال لكو شمرش بات بشوف شوفتا السماو عالش وطاتوا هوني تاون بمردات እንደም ያሰጥረሽ ምንም አልተራጠርም ግን ካንድ ሳምንት ስቃይ በኋላ ማንንም ሰው ቢሆን ማት ይናገራል መናዘዝ እኮ ወንጀል አይደለም ግን ሁላችሁም እዚህ ያላችሁት ወጣቷ አቋረጠቻት አንዳንዶቻችን ተናዘናል አንዳንዶቻችን አልተናዘዝንም ተናዘዝሽም አልተናዘዝሽም ሞት እንደሆነ ሎተሪ ነው በየመሽቱ ቁጥራችን ይቀንሳል ዋናው ነገር ውጭ ያሉ ሰዎችሽ አንዳንድ ነገሮችን እስኪያስተካክሉ ለአንድ ሁለት ቀን ጠንክረሽ ጊዜ መግዛት ነው አንዳንዴ ማንንም እንዳይጎዳ ጫካ እንደገባ ጠንቅቀሽ የምትታቂው ሰው ላይ ተቆሚያለሽ እና አሁን እኔ ምንድነው ማድረግ ያለብኝ ስትል በጭንቀት ጠየቀች አንቺ ጋር ከመጡ እሱ አውርቶ ነው ማለት ነው አለች ወጣቷ ሌላ ምንም ማብራሪያ የለውም ትረሽጉቱም ነግሯቸው ሊሆን ይችላል ምናልባትም በየጊዜው አሳሳፍ ለሚያደርጉ ታይነግራቸው አግኝተውት ይሆናል ጥቅሉን ማን እዚያ እንዳስቀመጠው አላውቅም ብለሽ ልትከጅት ቻለሽ ግን አያምኑሽም እሱን ያስቀመጠው ብቲ እሱን ወንጀለኛ ታደርጊዋለሽ ግን ደግሞ ቀድሞውንም ወንጀል እንደሰራ ነው የሚታሰበው ተጋልጧል ማለት ነው ወይ ሲገርፉት አምኗል ማለት ነው ስለዚህ ጉዳዩን መደበቅሽ እሱን አይረዳውም እንዲያውም ያንቺን ሁኔታ ያባብሰዋል ሌላ ነው የሰጠኝ ብቲ ደግሞ ሚስተር አዋቂ ታጋይ ተመስያቸዋለሽ ሌላ ሰው ነው የሰጠኝ ብቲ ደግሞ ሚስተር አዋቂ ታጋይ ተመስያቸዋለሽ እናም ያንን ሌላ ሰው አጋልጭ ትባያለሽ ቆይ እስኪ ላስብበት አለች ወጣቷ ከሌላ ሁለት ሴቶች ጋር ለመመካከር ወደ ክፍሉ ጥግ እየተንቀሳቀሰች ከደቂቃዎች በኋላ ተመለሰችና ግራ የተጋባችው ባለታሪካችን ጋር ቁጭ አለች ወደዋለሁ ብለሻል አለቻት ለሱ ብለሽ ለመስተቃየት ያህል ተወጃለሽ አዎ ብያ መነሳች መለሰች ያለሱ መኖር አልችልም ጥሩ አለችና ወጣቷ አሁን በጥንቃቄ አዳምጪኝ ከትንሽ ጊዜ በኋላ ይመጡና ለምርመራ ይወስዱሻል ይገርፉሻል አትንቀጥቀጪ እንዲያውም ራስሽን አዘጋጂ እሱ አውርቶ ከሆነ እንዳላጋለጠሽ ይነግሩሻል ዝምባያቸው ጥቅሉ የተሰጠሽ በፍቅረኛሽ ጌቱ በሚባል አጭር ሰው እንደሆነ ንገሪያቸው ሰውየው ምን እንደሚመስል በዝርዝር እኔ ነግርሻለሁ ለማሳመን እንዳልተገረዘና በግራ ዳሌው ላይ ጠባሳ እንዳለው ንገሪያቸው ይሄ በትንሹም ቢሆን ግራ ያጋባቸዋል ያንቺ ፍቅረኛ ስለ ጥቅሉ እንደነገራቸው ማወቅ ከቻልሽ ከሱም ጋር አልፎ አልፎ የፍቅር ግንኙነት እንደነበረሽና ስለ ጥቅሉ የነገርሽው አንቺ እንደሆንሽ ንገሪያቸው ጥቅሉን ከፍቼው ሳላውቅ ውስጡ ምን እንደነበር በምን አውቃለሁ ስትል ጠየቀች ሴቲቱ ወደሱ እየመጣው ነው ከፍቼው ነበር ካልሻቸው አስቀድመሽ ለጉዳዩ ለፖሊስ መጠቆም ነበረብሽ ይሉሻል ስለዚህም አስበንበታል ስትል ቀጠረች ወጣቷ አንዴ ምን እንደሆነ ለማወቅ ፈልገሽ ከፍተሽው እንደነበርና ጌቱን እንዲህ አይነት ዕቃ ቤትሽ ውስጥ ማስቀመጥ እንደማትችይ እንደገለጽሽለትና ለፖሊስም እነግራለሁ ብለሽ ዝተሽ እንደነበር ንገሪያቸው ግን መታወቂያውን አሳይቶሽ እሱ ራሱ የደህንነት አባል እንደሆነ እንደነገረሽና ጠቅሉም አንድ ተጠርጣሪ ላይ የተገኘ ማስረጃ ነው ብሎ ነግሮኛል በያቸው ማንበብ ትችያለሽ አልችልም ጥሩ ማይም ስለሆንሽና በተጨማሪም ደግሞ ሁሉ ጊዜ የሚታጠቀውን ሽጉጥ ስላሳየሽ እንዳመንሽው ንገሪያቸው እስከ መጨረሻው ድረስ በዚህ ታሪክ ግፊበት ፍቅረኛሽን ያግዘው ይሆናል ግን ግልጹን ንገሪን ካልሽ እድሉ ጠባብ ነው ወይም ሊሆን ይችላል ይህ ጌቱ ምትዩ ማን ነው ከነሱ አንዱ ነው ስትል ወጣቷ መለሰች ወዳጆችን የገደለ እባብ ነው በደንብ አውቀው ነበር ከዚያም ወጣቷ የቡና ቤቱን ሴት ጌቱ ማን እንደሆነ አድራሻውን ቤቱን የቤት ቃውን የሚወደውንና የሚጠላውን ሳይቀር ወጥራ አስጠናቻት የቡና ቤቷም ሴት ትትጠየቅ ታሪኩ ይሄ ነው ብላ ድርቅ አለች። ፍንሱስ ያሰረዳ ድረስ ባሰቃቂ ሁኔታ ገረፏት። ግን ጥቅሉን የሰጠኝ ጌቱ ነው ብላ ድርቅ አለች። ጌቱንም ጠርተው ሲያመጡት ድርቅ ብላ አፋጠጠችው። በማታቀው ጉዳይ እንዳስከሰሳት በመናገር እርግማን አወረደችበት። እንዳስረገዛት በማሳወቅ ያልተገረዘውን ብልቱን በመጥቀስ ጉዳዩን በስድብ ውርጅብኝ ጠቅላ አቀረበችው። መርማሪዎቹ እውነተኛው ፍቅረኛዋ እንዳጋለጣትና ጥቅሉንም የሰጣት እሱ እንደሆነ እንዳሳወቀ ቢናገሩም ሙሽማው እንድትሆን ጠይቋት እምቢ ስላለች ለመበቀል ነው እንደዚያ ያለው በማለት ሽምጥጥ አርጋ ቻለች። ከእያንዳንዱ የግርፋት ክፍለ ጊዜ በኋላ ወጣቷ ሴትና ሌሎቹም እያንበረታቱ ይንከባከቧት ነበር። ሰውነቷ ቢቆራረጥም ውስጧ ግን ጠንካራ ነበር። ልጇን ማጣቷ በከባዱ ቢጎዳትም ለምታፈቅረው ሰው ስትል መሰቃየቷ ግን መንፈሷን አበረታው። መጨረሻ ላይ አደገኛ ከሆኑ ሰዎች ጋር ግንኙነት እንዳትፈጥር ማስጠንቀቂያ ተሰጥቷት ተለቀቀች። ወደ ቀድሞ ቀጣሪዋ ተመልሳ ስትሄድ በሚገርም ሁኔታ የቡና ቤቱ ባለቤት መልሳ ቀጠረቻት። እስክታገግም ድረስ ተንከባክባ ወደ መጣችበት መንደር መመለሻ ገንዘብ ሰጠቻት። እሷ ግን ሌላ ስራ ፈልጋ ፍቅረኛዋን መጠበቅ ጀመረች። እስር ቤት ያገኘቻት ወጣት ሴት አንድ ሰው እንድትገናኝ አድራሻ ሰጣት ነበር። ሰውየውንም ፈልጋ ማግኘት ቻለች። በሰውየውም እርዳታ ቀስ በቀስ ፍቅረኛዋ ይታገልለት የነበረው ዓላማ ውስጥ ገባች። አልተቃወመችም። ይህንንም በማድረጓ እስር ቤት ካለው ፍቅረኛዋ ጋር ቅርበት የፈጠረላት መስሎ ይሰማት ነበር። እዚህ ላይ ነው ታሪኩም ያልቀው። እንዴ በፍጹም ስትል አብራን ያለችው ልጅ ተቃወመች። መጨረሻዋ ምን ሆነ? ኢየሱስ ተራኪው ሸረኛ ፈገግታውን አሳየን። ሂጂ ቢራ ጨምሪልንና እነግርሻለሁ። መጠጣችንን ልታመጣ ስትሄድ ወጣቱ ተረሽኖ ሰውነቱ መኖሪያ ቤቱ አካባቢ ተጥሎ ነበር። ሴቲቱ ስለሞቱ አልተነገራትም። እንዲያውም በኋላ ላይ ልብሷ ውስጥ በራሪ ወረቀት ተይዞባት እሷም ተረሽናለች። ለኛዋ ልጅ ይህንን መጨረሻ መንገሩ አላስፈላጊ ነው። ለእድሜ ልኳ የሚበቃት መከራና ሐዘን እንዳለባት ይሰማኛል። የቡና ቤቷ ልጅ መጠጣችንን ይዛ ተመለሰች። እንደተቀመጠችም ንገረኛ አለችው። እንግዲህ ጓደኛዬ መዋሸት ጀመረ። ከዓመት በኋላ ተለቀቀና ተገናኙ። ከመቼውም ይልቅ እንደሚወዳት አወቀች። አብረው ጫካ ገቡ ልሻለሁ። እምባዋ እያቀረረ ጠጪዋ ሴተኛ ዳሪ በከባዱ ተነፈሰች። ምን አይነት የሚገርም ታሪክ ነው! አስቀናችኝ አለች። ጓደኛዬን ተመለከትኩት። ዝም ብሎ ቢራውን እየተጎነጨ ነበር። ምናልባት እኔ ራሴ ሰክሬ ካልሆነ በስተቀር እንባው ያቀረረ መስሎኛል። አይገርመንም? ቡና ቤት ውስጥ አንዳንድ ጊዜ ደንዳና ወንዶችም ያነባሉ። ግን ማንም አይገረምም። ጠቅላላ ዝግጅታችን በዚህ ይጠቃለላል። ይህንን ዝግጅታችንን ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።